som lämnar Taiwan med vitt med kunden nej. Bara på sammen till att han har någon ägare och det gärna lämna ett under titulo kallam lämna kattel under nyckel. Jag hällde vad du har med Lesbije last paus att ju vart gärna. Sille bästa ju vart visst gemmiadekum ነገር ሲገለጥ ሰው እንዴት ከእግዚአብሔር ጋር ይጣበቃል? እንዴት የሚያደርገው ነገር የሚያስቸግረው ነገር እያለ እግዚአብሔርን እንዴት ማመስገን ይችላል? ብለን የጳውሎስን ህይወት አየን። በአጠቃላይ እንዴት ሰው በድካም ውስጥ እያለ ያድጋል በህይወቱ ብለን ነው ያየነውና ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 7 እስከ 12 እንዲሁም ምዕራፍ 4 ከቁጥር 16 እስከ 18 ምዕራፍ 12 ከቁጥር 7 እስከ 10 ላይ በማንበብ የጳውሎስን ሁኔታ ለመገንዘብ ችለን ነበር። ባለፈው መከራ ሲበዛ ያንን እንደማደጊያ ወይም እንደመሸጋገሪያ መሰላል አድርጎ ሰው ከእግዚአብሔር ጋር መጣበቅ እንደሚችል ያየነው ያየንበት ክፍል ነው። አንዳንድ ጊዜ ምናልባት አገልጋዮች እየሰማችሁ እንደሆነ የምታስተምሩትን የምታካፍሉትን ጌታን ለማገልገል የምትሮጡትን ድካማችሁን ከንቱ ሊያደርጉ የሚነሱ ቢኖሩ ወይም ጠላት እንደዛ ቢሰለፍ የምትመኩበትን ነገር ለመቁጠር የሚያቃጣ ወይም ደግሞ እንድትመኩ የሚያደርጋችሁ ነገር እያለ ያንን አፍናችሁ አሸንፋችሁ ለጌታ ይሻላል፣ ለጌታ ጊዜም ብሰጥ ይሻላል፣ ጌታን ባገልግል ይሻላል፣ ሁሉ ነገር ያልፋል ብላችሁ ባላችሁት ነገር ላይ ድካማችሁን ከንቱ ሊያደርግ የሚነሳ ነገር ቢኖር ማለት ነው። እና ጳውሎስ እንደዛ አይነት ነገር ነበር የገጠመው። እና አስተኛ የሆኑ አስተማሪዎች የጳውሎስን ትምህርት ሲያወዳድቁ ሲጥሉበት በማየቱ ውስጡ ተቆጥቶ የምትመኩበት ነገር አለ፣ እኔ ደግሞ ከእናንተ የተሻለ የምመታበት ልቆጥረው የምችለው ነገር ብዙ አለኝ፣ ቢሆንም ምን ይሄንን እንደ ከንቱ ነገር ቆጥረዋለሁኝ፣ ስለ ድካሜ ላስብ አይገባኝም፣ እኔ ብደክም እንኳን ጌታ ያበረታኛል እያለ ሲናገር፣ ሌላው ደግሞ በስጋ ህይወቱ ላይ የገጠመው ህመም የመሰለ ነገር አንዳንድ የሃይማኖት አስተማሪዎች ሲናገሩ ምናልባት አይኑን ታሞ ነበር፣ ማላሪያ ይዞት ነበር፣ በዛን ጊዜ ስጋዊ የተጎሸመ ነበረ እና ይሄን ነገር ጌታን እያገለገልኩ እንዳይል አንዳንድ ጊዜ ሰዎችም ለምን እንዲህ እያደረገ ሊሉ ስለሚችሉ ማለት ነው። በህይወቱ ከገጠመው ነገር የተነሳ በጣም ሲያዘን ወደ ጌታ ጮኩኝ ይላል። ሶስት ጊዜ ለመንኩ ይሄ ነገር ከኔ እንዲለይ፣ እርሱም ደግሞ ጸጋዬ ይበቃሃል፣ ኃይሌ በድካም ይገለጣል አለኝ ይላል። እና ያንን ተስማምቶበት ከድካሜ በቀር የመመካበት ነገር ቢኖር የለም ብሎ በጌታ እንደ ጸና ያንን አይተናል። እኛም በህይወታችን አንዳንድ ጊዜ ከአቅማችን በላይ የሆነ ነገር ገጥሞን ተሸናፊዎች ሊያድርገን በሚመስል ነገር ውስጥ ስናልፍ በህይወት ማደግ እንዴት እንችላለን የሚለውን ከዚህ ጋር አስታከን ማየት እንችላለን። በእርግጥ የሚያኖር የእግዚአብሔር ጸጋ እንጂ የእኛ ብርታት አይደለም። ብርቱ የመሰለን የሆነ ብንመስል እንኳን በእውነት የእኛ ብርታት ከንቱ እንደሆነ ከዚህ ከጳውሎስ ህይወት አኳያ ልናይ ይገባል። ሊቅ ቢሆን እርሱም ሊቅ ነበር፣ አሳዳጅም ነበር። ያ ሁሉ ብርታት የሚለው የሚመካበት ነገር ከንቱ ያደረገው ጌታ በህይወቱ በተአምራት በመገለጡ ነው። እና አንዳንድ ጊዜ እኛም በህይወታችን ጌታ ኢየሱስ ከተገለጠው ነገር አኳያ የምንይዘውን የምንመካበትን ነገር ከንቱ እንደሆነ ልናይ እንችላለን። የዛሬው ትምህርታችን ያለፉትን በሙሉ ጠቅለል በማድረግ አይት እናርገውና ታዲያ ይህንን ያስቻለው ምንድን ነው፣ እንዲህ እንድንችል ያደረገው ወደሚለው አጠቃላይ የትምህርት ክፍል እገባለሁ። የዛሬው የመጨረሻ ነው ለዚህ ተከታታይ ትምህርት ማለት ነው። በትምህርታችን መጀመሪያ በሰው ልጅ ህይወት ውስጥ ተግዳሮት ሲገጥም ከሙሴ ህይወት አኳያ እንዴት በመንፈሳዊ ህይወት ማደግ ይቻላል የሚለውን አይተን ነበር። ሙሴ ለሞት የተሰጠ ነበር፣ ሊኖር የማይገባው በብዙ መልኩ ሞት በጊዜ የተደቀነበት ሰው ነገር ሽሮ እንዳውም መሪ እንዳደረገው በተአምራት በህይወቱ እንደተገለጠ በጉልበቱ ሊያድናቸው ካሰባቸው ህዝቡ ይልቅ እግዚአብሔር በመጥራቱ በራሱ በእግዚአብሔር ጉልበትና ተአምራት የህዝቡን ሊያድን እንደሚችል እርሱም መሪ ሊሆን እንደሚችል እግዚአብሔር እንደተገለጠለት ይህንን አይተን ነበር እና ለበጎ እንደለወጠው እግዚአብሔር የኢያሱን የስራ ብዛትና መደናገር እና መደናበር በማየት ደግሞ እግዚአብሔር እንዴት እንደታደገው እና በመንፈሳዊ ህይወቱም ከማደጉ የተነሳ ከሙሴ ጋር እንደነበር ከአንተ ጋር ሆናለሁ በማለቱ እግዚአብሔር ቃል በመግባቱ ህዝቡም ሁሉ ከእግዚአብሔር ጋር ኢያሱ እንደተጣበቀ ባየ ጊዜ እኛም ለሙሴ እንደተገዛለ አንተ እንገዛለን እንዳሉ እግዚአብሔርም ለበጎነት እንደተጠቀመበት ግራ የተጋባውን ጌዲዮንን ጠላቶቻችን በረቱብን የምንበላውን እርሻ እንኳን ፍሬውን ሳይቀር እያቃጠሉ እግዚአብሔር በእውነት ትሆናል ቢትሆን ነው እንጂ ብሎ በዋሻ ውስጥ ስንዴ ወቃ የነበረውን እግዚአብሔር እንዴት እንደተገናኘው የተጠራጠረ የመሰለውን ጌዲዮንን በተአምራት እና በድንቅ እግዚአብሔር ወደ እምነትና ወደ ጽናት እንዳመጣው በጥቂት ህዝብ ጠላቶቹን እንዳሸነፈ እግዚአብሔር እንደረዳው ይህንንም አይተናል። የዮናታንን ደግሞ ግራ መጋባት በሁለት ወዳጆች መካከል በአባቱና በዳዊት መካከል መካከለኛ ሆኖ ወዴት እንዲያደላ ግራ በገባው ጊዜ እግዚአብሔር እንዴት አድርጎ እውነትን እንደገለጠለት በዳዊት ፍቅር እነሱ እንዴት እንደታሰረች እንደገናም ደግሞ ለእውነት እስከ መጨረሻ እንደቆመ ንጉስናውን እንኳን እንዳልታየው ይሄንን አይተናል። እንደገናም ዳዊትን ደግሞ የዳዊትን ውድቀት እግዚአብሔር ባስቀመጠው ስፍራ ባለመገኘቱ እያለበበትን ህይወት በሱ ምክንያት ሌሎች ሁሉ በቤተሰቡ ቀር እንደውም ሀገሪቱም ማለት ይቻላል በሱ ኃጢአት ምክንያት እንደተናወጡ ያንን አይተናል። ነገር ግን በተመለሰ ጊዜ እግዚአብሔር ነፍሰ ገዳዩ ዳዊት አላለውም እንደ ልብ የሆነልኝ የሴል ዳዊትን አገኘሁ አለው እንጂ። ስለዚህ እግዚአብሔር ይቅር ይላል እንደገናም ደግሞ ለመጠቀሚያ ያደርጋል። ሰው ሲመለስ ወደ እግዚአብሔር ኃጢአት ሳይሰወ ሲቀር እግዚአብሔርን ሲተማመን በንጹህ ልብ ወደ እግዚአብሔር ሲመለስ እግዚአብሔር ይታደጋል የሚለውን አየን። የዳንኤልንም ህይወት ደግሞ አየንና እንደው እንድናቅማማ የሚገጥመን ነገር በፊታችን ቢገጥመን ማለት ጌታ ኢየሱስ ክርስቶስ አምላኬ ነው ብለን እንዳንል በፊት ለፊት ደፍረን እንዳንናገር የሚያደርግ እንደውም እስከ ሞት ድረስ ሊያስፈራራን የሚመጣ ነገር ቢኖር እኛ ብንጸና የእግዚአብሔር ኃይል ይገለጣል። ነገር ግን እንድንመነታ የሚያደርገን ነገር ሲገጥመን ምናልባት ሼኪ ግራውንድ ስለሆነ ስለናመነታ እንችላለን። ነገር ግን ስንጸና የእግዚአብሔር ኃይል እንዴት ተገልጦ ለሌሎች እንደሚደርስ ከዳንኤል ህይወት አኳያ አይተናል። የአናብስትን አፍ ዘጋ። እንኳን ሌላ አይደለም ዳንኤል ቢመሰክር ወጥቶ ለአስር ሰው ለአስራ አምስት ሰው ነበር ቢመሰክር እንኳን ጌታ ያድናል ቢሊያው ምድል ቢሰጠው በምርኮ ሀገር ሀገሩ ባይደለ ምድር ውስጥ ማለት ነው። ነገር ግን የዳንኤልን ወደ ጉድጓድ መጣል እግዚአብሔር ተጠቅሞ አናብስትን አፍ ዘግቶ ማዳኑ ለንጉሱ የሚያስደንቅ ነገር እንደሆነበት ከዚህም የተነሳ ትእዛዝ አውጥቶ በእውነት የዳንኤል አምላክ አምላክ እንደሆነ እንዲያውቁ በትእዛዝ ላገሩ ሁሉ ንጉሱ ለሚያስተዳድረው ህዝብ ሁሉ እንዳወጀ የዳንኤልን አምላክ እንዲያከብሩ እንዳዘዘ ይህን እናያለን። ጠላት ያው ለማጥፋት ሲሞክር እግዚአብሔር ግን ተበጎ እንደተጠቀመበት ይህንንም አይተናል። ሌላው የእግዚአብሔር የሆኑት ወገኖች ሲበደሉ፣ ሲጨነቁ፣ ሲገፉ፣ ሲገረፉ ይግራ የተጋባ እንዴት በስም የተጠራውን ህዝብ አንተ ለሌለኸው ለማያምን ህዝብ መጫወቻ እንዴት ታደርጋለህ ብሎ ግራ የተጋባው ነቢዩ ዕንባቆምን እግዚአብሔር ግራ መጋባቱን አስወግዶ በቃ እኔ ማራቀውን ነው የተናገርኩት የፈለገ ቢሆን እኔ በአንተ ደስ ይለኛል እንዲል እንዳደረገው እግዚአብሔር የራሱ መንገድ እንዳለው እና ህዝቡንም ደግሞ የሚመራው እሱ እንደሆነ ሲገባው በለትም ባታፈራ የወይራ ፍሬም ባይገኝ እኔ ግን በአንተ ደስ ይለኛል እንዳለ በአንተ ኃይል ይሆንልኛል እንዳለ ይህንን አይተናል። ከጴጥሮስ ሕይወት አኳያ ደግሞ ሐዋርያው ጴጥሮስ ጌታ ኢየሱስ ክርስቶስን ይወድ ነበረ እና ጌታ ኢየሱስ ክርስቶስ ግን ለሞት አሳልፎ ሲሰጥ ሶስት ጊዜ ትክደኛለህ ያለው ቃል በሕይወቱ እንደተፈጸመ ጌታን እንደካደው ነገር ግን ምርር ብሎ በመገንዘብ ያደረገውን ነገር ምርር ብሎ ካለቀሰ በኋላ ጌታ ኢየሱስ ክርስቶስ ለትልቅ ኃላፊነት እንዳበቃው ጌታም እንደተገለጠለት ጌታ ኢየሱስ ክርስቶስ የበለጠ ኃላፊነት እንደሰጠው ይህንን ተመልክተናል። ሰው ሲመለስ ወደ እግዚአብሔር ኃጢአቱን ሲገነዘብ ድካሙን ሲገነዘብ እግዚአብሔር የበለጠ ያከብረዋል፣ ለራሱ መጠቀሚያ ዕቃ ያደርገዋል ከሚለው አኳያም አይተናል። እንዲሁም ባለፈው ያልኩትን ማለት ስለ ጳውሎስ ያልኩትን ቅድም ያንን ህይወት ደግሞ አይተናል። ታዲያ እነዚህ ሁሉ ሰዎች በመከራ ሲሽቆለቆሉ፣ ችግር ሲገጥማቸው፣ ሲጨንቁ ሁሉ ማለት እንዲችሉ የደረገው ነገር ምንድን ነው? What makes it all possible? ብለን ስንጠይቅ አንድ ነገር እናገኛለን። ከዛሬው ትምህርታችን አኳያ ያለውን መዝሙረ ዳዊት ምዕራፍ 113 በተመለከተ እንመለከታለን። እስኪ ጊዜያችንን ለእግዚአብሔር አሳልፈን እንስጥ፣ እንጸልይ። በሰማይና በምድር ከፍ ብለህ ያለ ሁሉን የምትችል ከመታወቅ የሚያንስ ማንነት ያለ የወደድከን ያፈቀርከን በልጅ በኢየሱስ ክርስቶስ ንጹህ ደም የገዛህን ልጆችህም ያደረግከን እግዚአብሔር ሆይ እነሆ እናመሰግንሃለን። እኛነታችን ከአንተ የተነሳ እንጂ እኛ የማንረባ ተሰባሪ ሸክላዎች ነን። በዘመናት መካከል መተን እንዲሁ የምናል። አንተ ግን ዘመናት አይሽሩህም፣ ጊዜ አይወስንህም፣ ሁኔታዎች አያግዱህ። እግዚአብሔር ታላቅ ነህ። እናመሰግንሃለን ከታላቅነትና ከመሐሪነት የተነሳ በፊትህ መመላለስ በፊትህ መቆም ስለቻለን። አባት ሆይ ያንተን ቃል የሚሰራውን የሚጠግነውን እውነተኛ ቃልህን አስተምረን። እኔ ባሪያ ለራሴን የሚረባኝን የማላውቅ ነገር ግን አንተን ብቻ ተስፋ የማደርግ ነኝ። አባት ሆይ ለወገኖችም የሚረባቸውን ነገር ለእኔም ደግሞ እንዲሁ እግዚአብሔር ሆይ ቃልህ እንዳያልፈኝ ነገር ግን እንዲጠቅመኝ እንዲዋሃደኝም እንድትረዳኝ እኔነቴን ጊዜውንና ወገኖችን በሙሉ በእጅ ላይ አደራ ሰጣለሁ በክርስቶስ ኢየሱስ ስም አሜን። ከዛሬው ትምህርት አኳያ እንድናያቸው የምንፈልገው አንዳንድ ነገሮች አሉ። ለምሳሌ እናንተ ወላጆች የሆናችሁ ሰዎች ልጆቻችሁ በየለት ኑሯችሁ ስትኖሩ አንድ ነገር ሲገጥማቸው ምንድን ነው የሚሉት? ወይ እማዬ ድረሺ፣ ወይ አባዬ ብለው ይጮኋል። ለምሳሌ አንድ ልጅ ልበል ዛፍ ላይ ቢወጣ ወጥቶ መመለስ ቢያቅተው ምንድን ነው የሚያደርገው? ምንድን ነው የሚያደርገው? መውረድ ቢያቅተው የእርዳታ ድምፅ ማሰማቱ አይቀርም አይደለም? ለምንድን ነው እማዬ ድረሽ ወይ አባዬ ብሎ የሚጮኸው? አጠገባችሁ ከሆነ ቅርብ ከሆናችሁ ማለት ነው። እና የማወራው ስለ ህፃን ልጅ ነው። መውጣት መዋጠጥና መውጣት ዛፍ ላይ መቻል የሚችል ማለት ነው። እና ይህንን እማዬና አባዬ ብሎ መጣራት የሚጀምረው ቀድሞ በቤት ውስጥ ስታደርጉለት የነበረውን እንክብካቤ የተገነዘበ ሲሆን ነው አይደል? ታላቅ ወንድሜ ቢኖረው ሲመታ እናት ጣልቃ ገብታ ትምታው ብላ መልሳ ስትመታለት፣ ስታስጥለው፣ ሲወድቅ ስታነሳው፣ አባትም እንደሁ ኮስተር ብሎ ሌሎችን ቆጣ ሲልለት እንዳይደፍር ውስጥ ያደርግ በቃ የሚተገንበት ወገኑ እንደሆኑ ይገባዋል። ካሳለፈው ህይወት አኳያ ማለት ነው። ከእነሱ የሚያየውን እንክብካቤ በማየት ማለት ነው። እንደሚወዱት እርግጠኛ ስለሚሆን ቢጠራቸው እንዲደርሱለት እርግጠኛ ሆነ ይጠራቸዋል ማለት ነው አይደለም? የኔና የእናንተም የክርስትና ጉዞ በአብዛኛው ከዚህ የተለየ አይደለም። እግዚአብሔር አባታችን ነው አይደል? ስለዚህ በችግራችን ሁሉ ወደ እርሱ መጣራታችን በእርሱ መተማመናችንን ያሳያል። እንደሚደርስልን ካላወቅን መጣራትም አያስፈልግም። እግዚአብሔር እንደሚፈውስ ካላወቅን ወይ ሰው ካልነገረን ወይ አንብበን ካልተረ ወዴት ልሂድ ሰው ይላል ማለት ነው። ግራ ሲገባው ግን ወዴት መጣራት እንዳለበት ሲያውቅ የሚጣራው ሊደርስለት ወደሚችለው ነው። ምን ያህል እግዚአብሔርን ተጣርታችኋል? ችግሮቻችን ከኛ አቅም በላይ መሆናቸውን በራሳችን ኃይልና ጥበብ እንዳንመካ፣ ነገር ግን ከሁሉ በላይ በሁሉ ላይ ስልጣን ያለውን የበላይ ወደ ሆነው ወደ ጌታ እግዚአብሔር እንድንጣራ ያደርጉናል። ብዙ ጊዜ በእኛነታችን የተተመነ ነገር ሲሆን አንጣራ። ምናደርገው ስለሚመስለን የምንችለው ስለሚመስለን በትንሹ በትልቁ ምናልባት ወደ እግዚአብሔር አንጮህም ይሆናል። ነገር ግን ችግር ፍጥጥ ብሎ ሲመጣና ከኔና ከእናንተ አእምሮ በላይ ሲሆን፣ እንግዲህ በክርስትና ህይወታችሁ የተለማመዳችሁ እናንተ ታውቃላችሁ ስንት ጊዜ እግዚአብሔርን በህይወታችሁ ተጣርታችሁ እንደሆነ፣ ስንት ጊዜ ተጨንቃችሁ ወደ እግዚአብሔር ጮኋችሁ እንደሆነ፣ እግዚአብሔር ምን ብሏችሁ እንደሆነ እናንተ ታውቃላችሁ። እኔ ግን በህይወቴ ዘመን ሁሉ ወደ እግዚአብሔር ስጠራ እንደነበርኩ ይሄንን አውቃለሁ። አሁንም አላለቀም። እግዚአብሔርን የምንጠራበት ነገር ብዙ ነው። ዳዊት እንደዚህ ይላል በመዝሙር ምዕራፍ 116 በቅንፍ እግዚአብሔር የልመናዬን ድምፅ ሰምቶልኛልና ወደድኩት፣ ጆሮም ወደ እኔ አዘንብሏልና በዘመኔ ሁሉ እጠራዋለሁ ይላል። ስለዚህ እነዚህ ቀደም ስንል ያየናቸው የትምህርት አርዕስቶቻችን ያለፉባቸው ሰዎች ሁሉ ማለት በህይወታቸው ተግዳሮት ገጥሟቸው እግዚአብሔር እንዴት እንዳሳለፋቸው ያየናቸው ከመጽሐፍ ቅዱሳችን ለእኔና ለእናንተ ምሳሌ የተሰጡንን ሰዎች ህይወት ማለት ነው ስንመለከት፣ እነዚህ በሙሉ ማንን ተጣርተዋል? እግዚአብሔርን ተጣርተዋል። ስለዚህ የተግዳሮቱ መብዛት ሳይሆን ከተግዳሮቱ በላይ የሆነ ኃይል ያለው እግዚአብሔር መጠራቱ ነው ትልቁ ሚስጥር። ያንን ማወቁ ነው ትልቁ ሚስጥር። የሚጠራው እግዚአብሔር ለእኔና ለእናንተ አባት ደራሽ እንደሆነ ማወቁ፣ ወይም ደግሞ ከሁሉ በላይ ኃይል እንዳለው ማወቁ እና እኔና እናንተ ደግሞ በእርሱ ላይ መታመናችን ነው ትልቁ ሚስጥር። ያደርገዋል፣ ጌታዬ ይረዳኛል ብሎ መጽናት ላይ ያለው ሚስጥር እንድንገነዘብ እወዳለሁ። ዳዊት እግዚአብሔርን እንዲጠራ ያደረገው ነገር ምንድን ነው ይላል? የልመናዬን ድምፅ ሰምቶልኛልና ጆሮውን ወደ እኔ አዘንብሏልና ስለዚህ ምን አረኩት ይላል? በዘመኔ ሁሉ ጠራዋለሁ ይላል። ዘመኔ የድሎት ሆኖ አይደለም ይላል። ከቁጥር አንድ ጀምራችሁ ስታነቡት ብዙ ጊዜ እንደው የሞት አይነት ነገር ወደ እኔ ቀርቦ ነበር። የሞት የሲኦል ህማም አግኝቶኝ ነበረ። ጭንቀትና መከራ ከቦኝ ነበረ። ግን እኔ የማን ስም እጠራለሁ ይላል? የእግዚአብሔርን ስም እጠራለሁ። ለምን ክፍሉን አናነበው? እስቲ ከኔ ጋር እናንብበው አንድ ላይ። እግዚአብሔር የልመናዬን ድምፅ ሰምቶልኛልና ወደድኩት፣ ጆሮውን ወደ እኔ አዘንብሏልና በዘመኔ ሁሉ እጠራዋለሁ። የሞት ጣር ያዘኝ፣ የሲኦልም ህማም አገኝ፣ ጭንቀትና መከራ አገኘው፣ የእግዚአብሔርንም ስም ጠራ። አቤቱ ነፍሴን አድናት፣ እግዚአብሔር መሐሪና ጻድቅ ነው፣ አምላካችንም ይቅር ባይ ነው። እግዚአብሔር ሕፃናትን ይጠብቃል፣ ተቸገሩ እርሱም አዳነኝ። ነፍሴ ሆይ ወደ ረፍትሽ ተመለሺ፣ እግዚአብሔር መልካም አድርጎልሻልና። ነፍሴን ከሞት ዓይኔንም ከእንባ እግሬንም ከመሰናከል አድኖዋልና በሕያዋን አገር በእግዚአብሔር ፊት ትሄዳለሁ ይላል። አመኑ፣ ስለዚህም ተናገሩ፣ እኔም እጅግ ተቸገሩ። እኔም ከድንጋጤ የተነሳ ሰው ሁሉ ሐሰተኛ ነው አሉ። ስላደረገልኝ ሁሉ ለእግዚአብሔር ምን እንመልሳለሁ? የመድኃኒትን ጽዋ እቀበላለሁ፣ የእግዚአብሔርንም ስም እጠራለሁ። በሕዝቡ ሁሉ ፊት ስለቴን ለእግዚአብሔር እፈጽማለሁ። የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው። አቤቱ እኔ ባሪያህ ነኝ፣ ባሪያህ ነኝ፣ የሴት ባሪያህም ልጅ ነኝ። ሰንሰለቴን ሰበረው፣ ለአንተ የምስጋና መስዋዕት እሰዋለሁ፣ የእግዚአብሔርንም ስም እጠራለሁ። በሕዝቡ ሁሉ ፊት ስዕለቴን ለእግዚአብሔር እፈጽማለሁ፣ በእግዚአብሔር ቤት አደባባይ ኢየሩሳሌም ሆይ በመካከልሽም ሀሌሉያ ይላል። እግዚአብሔር ታዳጊ አምላክ እንደሆነ እኔና እናንተ በተለይ ወደ እግዚአብሔር ስንጮህ በት የነበረው ነገር የተመለሰልን ሰዎች እናውቃለን። ሰው አይደለም እግዚአብሔር ሲጠራ ስንጠራው አይደክም። ሰው አይደለም ሁኔታዎች አያግዱትም። አሁን ስራ በዝቶብኛል፣ አሁን ጊዜ የለኝም፣ አሁን እስከምመጣ ድረስ ጊዜ ይወስድብኛል አይልም። አምላካችን እግዚአብሔር በጠራ ነው ጊዜ ከስትንፋሳችን ይልቅ ምንድን ነው ቅርብ ነው። አንዳንዶቻችሁ እግዚአብሔርን እለምኘዋለሁ ይህን ያህል አመት ስኖር እግዚአብሔርን የለመንኩበት ነገር አልተመለሰልኝም ትሉ ይሆናል። ወገኖቼ እግዚአብሔር ሳይሰማ ቀርቶ አይደለም። ይህንን እርግጠኛ ሆኖ ጆሮን የሰጠ አምላክ እግዚአብሔር ይሰማል። እግዚአብሔር ከስትንፋሳችን ይልቅ ቅርብ ነው። እግዚአብሔር ለጠላታችን አሳልፎ ቢሰጠን ኖሮ ወየውልን ነበረ። ግን እግዚአብሔር ስለ ረዳን ነው ዛሬም ያለ ነው። ሌላው ልንገነዘበው የሚገባው እግዚአብሔር አባት ነው ብያለሁ። አንድ ልጅ አባቱ አጠገቡ እያለ የተከመረ ስም እሳት ቢያይ ወደ እሳቱ ቢሮጥ አባቱ ዝም ይለዋል? ሁመማ ያምራል፣ ትርክክ ብሎ ያምራል ለልጁ። ነገር ግን እንደሚሰጀው ስለሚያውቅ አባት እግዚአብሔር ይህንን እሳት እስከሚነሳ ዝም አይልም። እንደዛ ማለት ነው። ለእኛ ያማረ ነገር ምናልባት ለህይወታችን የማይጠቅም ሊሆን ስለሚችል እግዚአብሔር በቀድሞ እውቀቱ ሁሉን አስቀድሞ የሚያይ አምላካችን ለእኔና ለእናንተ የሚረባውን ያውቃል። ለእናንተ የሚረባውን ነገር እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣቸው ዘንድ የመልካም ሀሳብ ነው እንጂ የምን አይደለም ይላል፣ የክፉ አይደለም ይላል ቃሉ። እግዚአብሔር ለእኔና ለእናንተ እንደሚራራ የሚያስፈልገንንም በሰዓቱ እንደሚሰጠን ባይገባንም እንኳ ይህ እውነት እንደሆነ ልንገነዘብ ይገባል። አንዳንዴ ሁኔታዎች ግራ ቢያጋቡንም ማለት ነው በጊዜው ይደርሳል። እግዚአብሔር ለካ ያን ጊዜ እንደዚህ ያልሆነልኝ እውነት ነው፣ ቢሆንልኝ ኖሮ እኔ ዛሬ እዚህ አልገኝም ነበር እንላለንና ዳዊት በዘመኔ ሁሉ ምን አድርገዋለሁ አለ? እጠራዋለሁ አለ። ጭንቀትና መከራ ሲያገኘኝ የእግዚአብሔርን ስም እጠራለሁ፣ የእግዚአብሔርን ስም እጠራለሁ ይላል ደጋግሞ ደጋግሞ። የእግዚአብሔርን ስም መጥራት ስሙ ከስም ሁሉ በላይ እንደሆነ ልንገነዘብ ይገባል። ከጉልበታችን የተነሳ ከኃይላችን የተነሳ አይደለም። ምን ደካማ ብንሆን በስጋ ከስሙ የተነሳ ግን ስልጣን አለ። አንድ ጊዜ በደርግ ዘመን ነው በፊት ለፊት ወንጌልን መስበክ ወይም ለሌላው የእግዚአብሔርን ማዳን መናገር የማንችልበት ወቅት ነበረ እና እኔ ደግሞ የመምህራን ማሰልጠኛ አስተማሪ ነበርኩና በጊዜው በማስተምርበት ጊዜ በዛው በተከለከለበት አመት በክፍሌ በማስተምረው ክፍል ውስጥ አንድ ነገር ሆነ። በዛን ጊዜ ትምህርቱ እግዚአብሔር የለም፣ ሰይጣንም የለም የሚል ነው። እግዚአብሔር አለ የምንለው ሰዎች አይዲያሊስት እየሆንን ተብለን እንደማይረባ እየተቆጠርንበት ዘመን ነበር። ስለዚህ ሌሎችን ተማሪዎችንም ቢሆን አስተማሪዎች ወደ ወንጌል እውነት ማምጣት ወደ ሞኝነት እንደ መምጣት እንደውም አልፎ ተርፎም እንደሚያሳስር እናውቅ ነበር። ስለዚህ እግዚአብሔር ጥበብ እየሰጠን ወረቀት እየበጠስን በትንሽ ነገር እየጻፍን ጥቅስ እንሰጥና ሰዎች ወደ ጌታ ይመጣሉ። ያው አንደርግራውንድ ላይ በስውር ማለቴ ነው እንጂ ፊት ለፊት ጌታን ማገልገል ወይም መገልገልም በጣም ከባድ የሆነበት ዘመን ነበር። ስለዚህ አንደበቴን ከፍቼ ኢየሱስ ያድናል አላልኩም። ጌታን ግን አምኜው በተግባር እመላለስ የነበረበት ወቅት ነበር። እና በማስተምርበት ክፍል ውስጥ አንዲት እንደ ጥያቄ ጠየኳት። የማስተምረው ስለ ነርቨስ ሲስተም ነበር እና ጠይቃት፣ ልጅቷ ጠረጴዛው ላይ ድፍት አለች። ከዛ ምን ሆንሽ መልሽ ነው እኮ ያልኩሽ አልኩኝ። ከዛ አሁንም መልሳ ድፍት ስትል አይኔ ማየት ያቀታት፣ እኔ ሳላቀው በኢየሱስ ስም አልኩኝ። እዛ ያው እዛ ክፍል ውስጥ ወደቀች ማለት ነው። ከዛ በኋላ ያው መቀጠል አልቻልኩም። ስለዚህ ተማሪዎች ተሸክመው ወደ ዶርም ወሰዷት። አሁን ወሬው በአንድ ጊዜ ወጣ። እኔ ደግሞ እርጉዝ ነበርኩ በዛ ጊዜ እና ዳይሬክተሩ ወደ ቤት ሽዝ ያለኝ፣ እኔም ወደ ቤት ሄዱ። ወደ ቤት ሄጄ ከቆየ በኋላ ያው እንግዲህ ቤት ሄጄም እንደማድረግ እናንተ ሳይገባችሁ አይቀርም። በሬን ዝግጅት ጸልያለሁ። እግዚአብሔር ሆይ ምን እንዳደረግ ትወዳለህ? አሁን ከነ ልጄ ደግሞ ልታስር ነው ወይ አልኩ። ምክንያቱም እኔ ሳላገባ ታስሬ ስለነበር አሁን ወደ ውስጥ ያለው ልጅ ነው ያሳዘነኝ። ለማንኛውም ጸለይኩ። ከጥቂት ደቂቃ በኋላ ጎረቤቴ የሴቶች ሞግዚት የነበሩቱ መጥተው ነይ እንሂድ ዶርም እንሂድ ይሉኛል። እሳቸውም ተቃዋሚ ናቸው። እንዲሁም ደግሞ አንድ አስተማሪ መጥቶ በቃ ካልሄድን አለ። ለምንድን ነው የሚሄደው? ለምን እናንተ አትሄዱም? አይ አንቺን ይዘን ነው የምንሄደው ተባለ። ከዛ ወደ ዶርም እየሄድን እያለን የጅማ መምህራን ማሰልጠኛን የምታውቁ ሰዎች ካላችሁ ከቢሮዎቹ አካባቢ ወደ ዶርም ዳገት ነው እና ዳገቱን እየወጣን እያለን አንድ ሰው እንደዚህ አለኝ፣ አብሮኝ ያለ ሰው ማለት ነው። እንዴ እኔ ውስጤ እየፈራ ሄደ አለ። ለምን ፈራ ስለው፣ እንዴ እሷ እኮ ጮኸች ወደቀች ነው የተባለው፣ እና እኔ ደግሞ እዛ ሲሄድ ምን እንደምሆን ሲለኝ፣ አይ ከፈራህማ ያው ትወድቃለህ አንተም ሰይጣን ካለ አልኩትና ተሳስቀን ሄድ። አሁን ሁለቱ የሚከተሉኝ እሱ በተለይ የሚከተለኝ የፖለቲካ አባል ስለነበረ በወቅቱ እጅ ከፍንጅ የሚያዝበት ነገር እንዲኖር ሳይሆን አይቀርም ብዬ ገምታለሁ አሁን። እና ያው አብሮ ሄደን ሁለታችን ገባን እና እኔ በውስጤ ምን አልኩ፣ ጌታ ኢየሱስ ሆይ አልኩ፣ የማምንህ አምላኬ አንተ ታውቃለህ፣ እኔ ብታሰርም ችግሬ አይደለም፣ ምን እንዳደረግ ትፈልጋለህ? አሁን እዛ መሬት ላይ አጋንንት አስተኝቷት ዝምላለሁ እንዴ ጌታ ሆይ እያልኩ በውስጤ እየተሟገጥኩ በሩ ጋር ደረሱ። ምን ብያለሁ? አንተ ኃይለኛ ነህ፣ እኔ ባፌ አልናገርም ብዬ ነበር። በቃ አንተ የፈለግከው ማለት ትችላለህ፣ አንደበቴ ግን በኢየሱስ ስም አልልም አሁን ብዬ ዶርም ውስጥ ልክ በሩ ጋር ስገባ አልልም ብዬ ገብቼ በውስጤ አፌ ሳይናገር በኢየሱስ ስም አልኩ። አንደበቴ ከንፈሬ አልተናገረም፣ ነገር ግን በልቤ በውስጤ ይህንን አለ። የዛን ጊዜ አጋንንቱ ጮሆ እናንተ የምታውቁትን እኛም እሷም ታውቀው ነበር፣ መጣችብን እንጂ አልመጣንባትም አለ። አጋንንቱ ጮኸ፣ በአንደበቴ አልተናገርኩም፣ ለምን ጮኸ? ጌታ ሲሰራ የኔን ብልጠት የኔን ብርታት አይደለም የሚፈልገው፣ እግዚአብሔር ራሱ ይሰራ። ከኛ ኃይለኛነት የተነሳ አይደለም፣ ነገር ግን እግዚአብሔር አንድ ነገር ይፈልጋል። እኔና እናንተ በእርሱ ላይ እንድንታመን ስሙን የከበረውን ስሙን ለምን በልባችን አይሆንም እንድንጠራ ይፈልጋል። ስንት ጊዜ ነው እናንተ በውስጣችሁ የገሰጻችሁት? ገስባችሁ ታውቃላችሁ? እኔ ገስጬ አውቃለሁ ብዙ ጊዜ። የእግዚአብሔር ስም ግን የከበረ ስም ነው። እንዴት ይሰራል አላውቅም። እግዚአብሔር ግን እንዲሰራ ይህንን አውቃለሁ፣ በወደደው መንገድ ይሰራል። እኛ ባዶነታችንን ለእግዚአብሔር ስናስረክብ፣ ድካማችንን ተገንዝበን ጌታ ሆይ እርዳኝ ስንል፣ ስንወድቅ ጌታ ሆይ ይቅር በለኝ ስንል፣ በእርሱ ስንታመን፣ ስሙን ስንጠራ፣ የከበረውን ስሙን ስንጠራ፣ እግዚአብሔር ከስሙ ስልጣን የተነሳ ይገኛል፣ ይሰራል እግዚአብሔር። ስለዚህ እነዚህን ሁሉ ያየናቸውን ሰዎች ታሪክ የለወጠ ማን ነው? እግዚአብሔር። እግዚአብሔር ለምን በሕይወታችን መከራ እንዲገጥመን ይወዳል? እንድናድግ ነው። ምን አለ ጳውሎስ? እንዳልመካ የስጋዬ መውጊያ ተሰጠኝ አለ። እንዳልመካ እግዚአብሔር በእኛ ጥበብ ወይም በእኛ ኃያልነት አይደለም የሚመካው እንዲሰራም የሚፈልገው። እኛ ማንነቱን ተገንዝበን ለእግዚአብሔር ራሳችንን ስናስገዛ ያን ጊዜ እግዚአብሔር ብርቱ ነው በእኛ ህይወት። ሌሎች ግራ እስከሚጋቡ ድረስ እግዚአብሔር ኃይለኛ ነገርን ያደርጋል። እግዚአብሔር ኃይለኛ ነገርን ያደርጋል። ግራ የተጋባችሁ ሰዎች አላችሁ። ዳዊት እንደናንተና እንደኔ ግራ ተጋብቶ ነበር። አመኑ። ስለዚህም ተናገሩ። እኔም እጅግ ተቸገርሁ አለ እኮ። ተቸገረ። በህይወቱ ከገጠመው ነገር የተነሳ ሰዎች ሁሉ በእርሱ ላይ ከመነሳታቸው የተነሳ ግራ ከሚያጋባው ነገር የተነሳ ተቸግሮ ነበር። ቢሆንም ግን ወደ ጮኸ፣ ወደ እግዚአብሔር ጮኸ። እግዚአብሔር ሲደርስለት ደግሞ ምን አለ? እግዚአብሔር ሆይ ይህን ከረዳኸኝ እንዲህ አረጋለሁ አለ ብዬ አስባለሁ። ምክንያቱም በምዕራፍ 116 ቁጥር 14 አካባቢ በህዝቡ ሁሉ ፊት ስዕለቴን ለእግዚአብሔር ፈጽማለሁ ይላል። በህዝቡ ሁሉ ፊት ስዕለቴን ለእግዚአብሔር ምን አረጋለሁ? ፈጽማለሁ። እግዚአብሔር እንዲህ ቢያደርግልኝ ጌታን አገለግላለሁ ያላችሁ ሰዎች አላችሁ። እኔ ብዬ አውቃለሁ፣ ብያለሁም አልመልሰውም። ጌታ ታማኝ ነው። ሰውን ሲያገለግሉ ይኖራሉ፣ እንኳን የዘላለሙን አምላክ እግዚአብሔርን ይቅርና። ስለዚህ ግራ የሚያጋባን ነገር ሲኖር ወደ ማን ልንጮህ ይገባል? ተስፋ ወደ ሰጠን ወደ እግዚአብሔር ልንጠራ ይገባል። በእርሱ ልንታመን ይገባል። ስንጠራው እንደሚደርስልን ማወቅ ያስፈልጋል። ከሆነልን ነገር የተነሳ እግዚአብሔር በእርግጥ ቀድሞ የረዳን አምላክ ዛሬ አይረዳንም ብለን እንዳንታል። እግዚአብሔር የዘላለም አምላክ ነው ብያለሁ፣ ቀደም ሲል ባስተማርኩት ትምህርቴ። ዛሬም እርሱ አይለወጥም። የማይቻል ሁኔታ እንዴት ይቻላል ስንል እግዚአብሔር ስለሚችል እኛ ስለምንችል አይደለም። እግዚአብሔር ቻይ፣ ሁሉን ቻይ ስለሆነ ማለት ነው። እስኪ ወደ ህይወታችሁ ውሰዱና ከራሳችሁ ሁኔታ ጋር አገናዝቡት። ምን ላይ ናችሁ? ምን እያላችሁ ነው? የህይወት ተግዳሮት ሲያስቸግራችሁ ወደ ማን እየጮኋችሁ ነው? የራሳችሁን ብልሃት እየዘየዳችሁ ነው? ፕላን እያደረጋችሁ ነው? ተስፋ ወዳረጋችሁ ሰው እየጮኋችሁ ነው? ስጋ ለባሽን ተስፋ ታደርግ ዘንድ አንተ ማን ነህ ይላል። እንደ ሳር የሚደርቅ ሰው ማለት ነው። እግዚአብሔር ከእኔና ከእናንተ ያርቀው። እግዚአብሔርን ነው ተስፋ ማድረግ። ለሌት ቢሆን ቀን የሚደርሰው ሁኔታዎች የማያዝብትን እግዚአብሔር አምላካችን የዘላለም አምላክ ነው። ሁል ጊዜ ደግሞ ሁሉን ማድረግ የወደደውን ማድረግ የማንችለውን ነገር ሁሉ እርሱ ማድረግ ይችላል። ይረዳል። ወደ ማን እንጣራ? ወደ እግዚአብሔር እንጣራ። እኔ የምለው እንዲሁ በአንደበታችን ብቻ አይደለም። አንዳንድ ጊዜ ነፍሳችን ወደ እግዚአብሔር መጣራት ትፈልግ። ስጋችን ከሚያየው ነገር አኳያ ወደ ምድራዊ ነገር ሊያዘነብል ይችላል። ዳዊትም ይህንን የተቸገረ ይመስለኛል። በመጽሐፍ ቅዱስ በመዝሙረ ዳዊት ምዕራፍ 43 ላይ ማለት 42 ላይ እንደዚህ ይላል። ነፍሴ ሆይ ለምን ታዝኛለሽ? ለምን ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኝ ብሎ ለነፍሱ ጥሪ ሲያቀርብ እንመለከታለን። አንዳንድ ጊዜ በውስጣችን ሙግት ሲኖር ስጋ ምን ሲል ነፍስም ወደ እግዚአብሔር ስትል መንፈሳችንም እንደገና ሲጨቆን ወደ እግዚአብሔር እንዳናመልክ ከእግዚአብሔር ጋር ተራክቦ እንዳናደርግ የሚያደርግ ነገር ሲገጥም ውጊያ በቤተሰብ ውስጥ ሲኖር ለነፍሳችን ጥሪ ማቅረብ ያስፈልጋል። ነፍሴ ሆይ በቃ እግዚአብሔር ታመኝ፣ መድኃኒትሽን ታመኝ፣ ከሞት ያዳነሽን እግዚአብሔርን ታመኝ ብሎ ጥሪ ማቅረብ ያስፈልጋል። ከጌታ ጋር መኖር የግሩፕ ነገር አይደለም፣ የግል ህይወት ነው። በግላችን ከጌታ ጋር ስንጣበቅ ሌሎችም ወደ ጌታ እንዲመጡ እነርሱም እንዲጸኑ ምክንያት እንሆናለን። እኛ ስንንገዳገድ ግን ለሌሎችም አንጠር ወደ እግዚአብሔር መጣራት ያስፈልጋል። ጸንተን ለመቆም ከጌታ ጋር ለመኖር የልመናችንን ድምፅ ለመስማት መልሱ እኛ እንደምንፈልገው ባይሆንም እግዚአብሔር ይመልሳል። በሁኔታዎች ይናገራል እግዚአብሔር፣ በአንድ መንገድ በሌላም ይናገራል። ስለዚህ እግዚአብሔርን በከፍታ ላይ ባስቀመጠን ስፍራ ላይ እንደ ዕንባቆም ስለ ክርክራችን የሚመልሰውን ለማወቅ ዝም ብሎ መጠበቅ ያስፈልግ። እግዚአብሔርን የምጠብቁ ሰዎች አላችሁ? ዛሬ ጌታን የምጠብቁበት ነገር የዘገየ የመሰላችሁ ለእኔና ለእናንተ ነው እንጂ ጊዜ ለእግዚአብሔር እግዚአብሔር ከጊዜ ውጭ ነው። በራሱ ሰዓት ይመጣል። እስከዛ ግን እንዳንፈታ ተጠንቅቀን እግዚአብሔርን ልንጠብቅ ይገባል። በራሱ ጊዜና ሰዓት እግዚአብሔር ይመጣል። በጸሎት ሕይወታችን እንዳንደክም እግዚአብሔር እንዲረዳን በየቀኑ በየሰዓቱ በየደቂቃው የጌታን ስም በመጥራት ከጌታ ጋር መጽናት ያስፈልገናል። ዘመኑ ክፉ ስለሆነ ማለት ነው። እንግዲህ ምንድን ነው ያስቻለው ይህን ሁሉ ነገር እንዲያልፉ ሰዎችን የረዳቸው ሲባል፣ መልሱ እግዚአብሔርን መጥራታቸውን፣ እግዚአብሔር ደግሞ ሁሉን ቻይ መሆኑን፣ እግዚአብሔር ደግሞ ሲጠራ መድረሱ ነው፣ አባት መሆኑ ነው፣ መውደዱ ነው። እግዚአብሔር ፍቅር ነው አይደል የሚለው መጽሐፍ ቅዱሳችን? እውነት ነው። የፍቅሩ ልክማ እኔና እናንተን ለማምጣት የሄደበት መንገድ ነው፣ ለመመለስ የሄደበት መንገድ ነው። ስለዚህ እግዚአብሔር ታማኝ ነው። እግዚአብሔር እኔና እናንተን ይወዳል። ስለ ስሙ ሲል ደግሞ ልመናችንን ሰምቶ ይመልሳል። ሁልጊዜ ጸንተን እንኖር ይገባል። በእርሱ ጸንተን በእርሱ ባንጸና እርሱ እግዚአብሔር ምንም አይጎልበትም ብያለሁ ከዚህ በፊት። የሚጎልብን እኔና እናንተን። ስለዚህ በእግዚአብሔር መጽናቱ ይሻለናል። የዘላለም አምላክ ስሙ ይባረክ። እንግዲህ ጥያቄና መልስ ለማድረግ የሚችል ቢሆን ደስ ባለኝ ነበር። ነገር ግን የኔ ከእናንተ ጋር ያለኝ መስመር ትንሽ ለየት ይላል። ስለዚህ የኔን ድምፅ ብቻ ነው አሁን እየሰማችሁ ያላችሁት። ጥያቄ ቢኖራችሁ ወደ አስተናጋጇ ማለት ወደ ፕሮግራም መሪዋ መመለስ ይቻላል። እኔ ከዛ በኋላ ልመለስ እችላለሁ ማለት ነው። የዘላለም አምላክ ስሙ ይባረክ። እንጸልይ። አባት ሆይ እናከብርሃለን። በታላቅ ፍቅር የተነሳ እኔና ወገኖቼን ልጆች አድርገህናል። ወደ አንተ ስንጣራ ትመልስልናለህ በሚያስደንቅ መንገድ። እግዚአብሔር ሆይ ትሰራልሃል። አቤቱ አይኖቻችንን የልባችንን አይኖች ክፈት፣ አእምሯችንን እፈውስልን። አንተ አዳኝነትህን እንድንጠራጠር የሚያደርገውን ክፉን ሁሉ እመታለን። በምንጠብቅበት ነገር ሁሉ አንተን ጸንተን መጠበቅ እንድንችል ጸጋህን አብዛለን። ትከሻችንን አስፋልን። በእውነት አዳኝነትህን እግዚአብሔር ሆይ ውስጣችን ተገንዝቦ ለሌሎች የሚደርስ ሕይወት እንዲኖረን አቤቱ ተስፋችንን አድስልን፣ መጨረሻችንን አሳምረልን። ስለ ሰማህን እናመሰግንሃለን። በክርስቶስ ኢየሱስ ስም አሜን። ጌታ ይባርካቸው።